የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ከመንግሥት ጋር ማብረን ደጋፊዎች መሆን አንችልም። ከተቃዋሚ ጋር ደጋፊ መሆን አንችልም። የዚህ ብሔር ተሟጋች መሆን አንችልም። የዛኛው ብሔር ተቃዋሚ መሆን አንችልም። የዚህ ሃይማኖት ለሀገር ያልቆረቆረ ማለት አይደለም። ስራዬ ላይ ግን ይህል ይመጣል። የእኛ ታማኝነት ሀቅ ላይ ለተመርኮዘ ጋይጥኝ ነው። የእኛ ታማኝነት መሆን አለበት።
አሁን አገራችን ውስጥ የምናየውን ማህበራዊ ሚዲያውን ትተ ራሱ የየክልሎቹን ቴሌቪዥኖችና ሬዲዮዎች ብትመለከት በጋዜጠኝነት ሳይሆን ለአገሪቱም ደህንነት በሚያሰጋ መልኩ ነው ዘገባዎች ሲጠናቀሩ የምታየው። ስለዚህ በእውነት ጋዜጠኞች ሰከን ብለው የሚያረጉትን ነገር ማሰብ አለባቸው።
የአሜሪካ ድምፅ የአፍሪካ ክፍል ዲሬክተር አቶ ንጉሴ መንገሻና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸው ናቸው የሰማችኋቸው። ሊገባደድ ቅናት በቀሩት የአዲሱ ዓመት 2020 የመጀመሪያ ወር የዓመትም የአስርትም ዓመት መጀመሪያ ወዲሁም በጥሩ የማየት አቅም በትክክለኛና ጤነኛ የአይን ብርሃን በተመሰለው ዘመን 2020 የኢትዮጵያን ሚዲያ ምህዳር፣ የመገናኛ ብዙሃንም ሚናና ፈተናዎች የአሜሪካን ድምፅ ውጥኖች ጨምረን እንቃኛለን። ሌላው ደግሞ ወደ ዲጂታል ሚዲያ፣ ወደ ማኅበራዊ መገናኛ ሚዲያው አውድ የሚወስደን ነው።
ኢትዮጵያ ሜሴጂንግ የምንላቸው አፖች ላይ ሜሴንጀር ይሆናል፣ ቫይበር ይሆናል፣ በጣም ትልቅ ለውጥ የሚያሳይ ህዝብ ነው። ባለፉት 5 ዓመታት ብቻ ከኢሞ ጀምሮ ወደ ቫይበር፣ ከቫይበር ወደ ዋትሳፕ፣ ከዋትሳፕ ወደ ቴሌግራም የገባበት አይነት ጸባይ ስለምናይ ይህንን እያጠናን ደግሞ ለእናንተ ዜናውን ለምትሰሩት ዲጂታል ላይ ያሉ ቦታዎች ላይ ስፔሶች ላይ ምን የመሰለ መልክ ያለው ኢንፎርሜሽን ማቅረብ ትችላላችሁ የሚለውን ነገር ማማከር ነው ስራችን።
ተፈራ ግርማ ተፈራ የአሜሪካ ድምፁ ዛሬ የቤተኛ እንግዶች ሊበዙብኝ ነው መሰል። ወጣት ነገር ግን ብዙ ስራዎችን የሰራ የዲጂታል ክፍል ባልደረባ ነው። ባልደረባ የነበረ ትክክል ሳይሆን አይቀርም። በአሜሪካ ድምፅ ዛሬ የመጨረሻ ቀኑ ነውና ለሁሉም የገዛ ታሪኩን የአሜሪካ ድምፅ ቆይታውን ጨምሮ ሊያጋራን አብሮን ያመሻል። የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችንም ንጉሴ አክሊሉ ለምሽቱ ያሰናዳውን ታሪክ ቀመስ ወግ ይዞ ይጠብቃችኋል። ጤና ይስጥልኝ ክብራትና ክብራን የመጽሔት ታዳሚዎች፣ እሁድ ጥር 17 2012 ዓ ም ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አቀናባሪ የሙዚቃ ቃናው ደሳለኝ መኮንን ነው። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው ሰዓቱ። ከሰዓቱ የዓለም ዜና በኋላ መልሳለሁ፣ እንዳትሄዱ።
እንደምናመሻችሁ አድማጮች፣ ዜናውን የማነብላችሁ አዳነች ፍስሐዬ ነኝ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ ማምሻውን አስመራ እንደገቡ ታውቋል። አጅበዋቸው የተጓዙት ልዑካን መከላከያ ሚኒስትር ለማ መገርሳ እንደሚገኙባቸውና በአስመራ ዓለም አቀፍ አይሮፕላን ማረፊያ እንደደረሱ የኤርትራው ፕሬዚደንት ኢሳያስ አፈወርቅ እንደተቀበሏቸው የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር አስታውቀዋል። ነገ ዝርዝር ዘገባ እናቀርባለን። አሜሪካን ኮርነር የተባለ ወጣቶች የሚጠቀሙበት የመረጃና ቴክኖሎጂ ማዕከል በትናንትናው ዕለት መቀሌ ዩኒቨርሲቲ ተመረቀ። የአሜሪካ መንግስትና መቀሌ ዩኒቨርሲቲ በመተባበር እንደገነቡት በምረቃው ስነ ስርዓት ወቅት ተገልጿል። ማዕከሉ በኢትዮጵያ 5ኛው መሆኑ ተገልጿል። ሙሉጌታ አጽብሃ ዝርዝር ዘገባውን ያቀርብልናል።
እሁድ ጥር 17 2012 ዓ ም የራዲዮ መጽሔት ተጀመረ። ለምሽቱ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አቀናባሪ ደሳለኝ መኮንን ነው። አሁን በመጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ላጣሽ አቅም አጣው በቀልዳ ቀልድ ለዛ የተጻፈች ግጥም በእውቀቱ ስዩም ነው ገጣሚው። ላጣሽ አቅም አጣው ዓለማዊ ልቤ ለበሰልሽ ዳባ ምናኔ የተመኘ በእናቴ ቅብር ላይ የጠፋብኝምባ ፊቴ ላይ ተገኘ። ላጣሽ አቅም አጣው የሳምሶንን ገድል ያላዛርን ዕድል የአቡዬን ተአምር ተቀብዬ ነበር። ቄስ እንዳስተማረኝ አንቺን አጣሁ ብዬ ማመኑ ቸገረኝ። ክረምቱ ጨከነ ጨላለ መጋራው፣ በረዶና ጭፍራው ከዋሻቸው ወጡ ዛፎች ተመለጡ። ከምልአት ጎደሉ ላባቸውን ያጡ አሞሮች መሰሉ። ልረሳሽ አልቻልኩም ልረሳሽልና፣ ፊትሽን አትመሽ በየብስ በደመና። ከንፈርሻውና ፈገግታሻውና ውብ ዐይንሽ ያውና።
የአሜሪካ ውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት አምባሳደር ቲቦር ናጅና በኢትዮጵያ የአሜሪካ አምባሳደር ማይክ ሬይነር በተገኙበት ነው ማዕከሉ የተመረቀው። አምባሳደር ቲቦር ናጅ በመቀሌ ዩኒቨርሲቲ አድ ሐቂ ግቢ የተገነባው አሜሪካን ኮርነር ተብሎ የሚጠራው ይህ ማዕከል በኢትዮጵያ አምስተኛው መሆኑ ገልጿል። በመድረኩ ባሰሙት ንግግር አሜሪካ ከአፍሪካ ሀገራት ጋር በሚኖራት የዩኒቨርሲቲዎች ትብብር ኢትዮጵያ ከቀዳሚዎቹ አንዷ ናት ብለዋል። በመቀሌ ዩኒቨርሲቲ የተመረቀው አሜሪካን ኮርነር አንዱ ማሳያ ነው ሲሉም ተናግረዋል። እኛና የመቀሌ ዩኒቨርሲቲ አመራሮች የምንጋራው ህልም አለ። ማዕከሉ የዩኒቨርሲቲው ተማሪዎች እንዲሁም ከአካባቢው ማህበረሰብ ተማሪዎች የሚወዱት ማዕከልና የእውቀት ጸጋ ማዕከል እንዲሆን ነው። አሜሪካን ኮርነር ወጣቶች በነጻነት ሀሳብ የሚያንሸራሽሩበት፣ አዳዲስ ፈጠራዎች የሚፈጥሩበትና የሚያሳድጉበት፣ ከአሜሪካ ጋር ይሁን ሌላውንም ዓለም በኮምፒውተር ገጽ የሚገናኙበት ማዕከል ይሆናል ነው ያሉት። የአሜሪካ ህዝብና መንግስት ለአፍሪካውያን ቀጣይ ተስፋ ብሩህ እንዲሆን ማገዝ ቅድሚያ የሚሰጡት ጉዳይ ነው በማለትም ገልጸዋል። የመቀሌ ዩኒቨርሲቲ ፕሬዚዳንት ፕሮፌሰር ክንደያ ገብረሕይወት ይህ ስራ ዩኒቨርሲቲው ዓለም አቀፋዊ ለማድረግ ለሚያደርገው ጥረት የራሱ አስተዋጽኦ እንዳለው ተናግሯል። ለዩኒቨርሲቲው ማህበረሰብ ብቻ ሳይሆንም ለመቀለ ከተማ ሌሎች ተማሪዎች በፈጠራ ስራዎች ትኩረት እንዲያደርጉ፣ በቴክኖሎጂም እውቀታቸውን እንዲያሳድጉ የሚረዳ ነው ብለዋል።
የተለያዩ የአሜሪካ ያሉ ዩኒቨርሲቲዎች እዚህ ሆነን አክሰስ ማድረግ እንችላለን፣ እድልም ይፈጥራል። ከዛ በተጨማሪ ግን የተለያዩ የአሜሪካ ዩኒቨርሲቲዎች አሁን የነሱ ዴታቤዝ ይኖረናል። እዚህ እየመረጥንም ቶሎ ብለን ከነሱ ጋር ግንኙነት የምንጀምርበትም ትልቅ አጋጣሚ ይሆናል። ከዛ በተጨማሪ ግን ለተማሪዎቻችንም ጭምር ነው። የአሜሪካ ብቻ አይደለም፣ ሌሎች አገሮች እድሎችም እዚህ የሚመጣበት ፈተናዎችም እዚህ ሆነው የምንፈተኑበት እናመቻቻለን። ዩኒቨርሲቲያችን ለሳይንስና ቴክኖሎጂ ትልቅ ትኩረት ይሰጣል። እዚህ የአሜሪካን ኮርነር ያለው ዝም ብሎ የአሜሪካ ዩኒቨርሲቲዎች ስራ ብቻ አክሰስ ማድረግ ብቻ ሳይሆን የተለያዩ አዳዲስ ቴክኖሎጂዎች አሉ። አሁን 3D ፕሪንተር አለ፣ ቅድም ያያችሁት ግሪን ስክሪኖች አሉ።
በኢትዮጵያ የአሜሪካ አምባሳደር ማይክ ሬይነር በበኩላቸው በትግራይ ክልል በአሜሪካ መንግስት ትብብር በትምህርትና ጤና ሌሎች ዘርፎች እየሰራን እንገኛለን ሲሉ ተናግሯል። በትግራይ ሰፊ የሆነ በትምህርትና ጤና ሌሎችም ስራዎች ከብዙ ዓመታት በፊት ጀምረን በትብብር ስንሰራ ቆይተናል። በዚህም ደስተኞች ነን። እናም ይህንን ስራ ያኮራናል። ይህ እንደ ጅማሮ ነው የምናስበው። በቀጣይ ኢትዮጵያውያን ወጣቶች የሚጠቀሙበት ስራ ለመፈጸም አቅደናል። ደህንነቱ የተጠበቀ የፋይናንስ ስራ እንዲኖራቸው፣ በሀገራቸው መዋለ ንዋያቸው እንዲያፈሱ፣ ቀጣይ ተስፋቸው እንዲያለመልሙ፣ ይህንን ለመፈጸም በተለያዩ መንገዶች እናግዛለን። ለዚህም ጥሩ መሰረት ተጥሏል ነው ያሉት። ለአሜሪካ ድምጽ ሙልጌታ ጽቡሀ መቀለ።
የዓለም መሪዎች በሊቢያ ላይ የተጣለውን የጦር መሳሪያ ማዕቀብ ለማክበርና በሊቢያ ጉዳይ ውስጥ ጣልቃ ላለመግባት ዛሬ ተስማምተዋል። ሊቢያ ውስጥ ሁለት ተቀናቃኝ መንግስታት በሀገሪቱ ስልጣን ለመያዝ እየተዋጉ መሆናቸው ይታወቃል። 12 የዓለም መሪዎች ከከፍተኛ የአውሮፓ ህብረት፣ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና የአረብ ሊግ ተወካዮች ጋር ሆነው ዛሬ በርሊን ውስጥ የአንድ ቀን ጉባኤ አካሂደዋል። አድማጮች፣ ቀደም ሲል ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። ቻይና ውስጥ 56 ሰዎች በኮሮና ቫይረስ በሽታ መሞታቸውን የሀገሪቱ ባለሥልጣኖች ገልጸዋል። በሀገሪቱ ወደ 2000 የሚጠጉ ሰዎች በበሽታው መያዛቸው ታውቋል። የቻይና ብሔራዊ የጤና ጥበቃ ኮሚሽን ሚኒስትር ማ ሹዋዌይ ዛሬ በተናገሩት መሰረት ስለ ቫይረሱ ብዙም የሚታወቅ ነገር የለም። የመፈልፈሉ ጊዜ ከአንድ እስከ 14 ቀናት ድረስ እንደሚሄድ ገልጸዋል። ቫይረሱ በሚፈለፈልበት ወቅት በቀላሉ እንደሚዛመት ሚኒስትሩ ጠቁመዋል። መዛመት እንደሚቀጥልም ገልጸዋል። ቻይና ውስጥ በትላንትናው ዕለት 688 የሚሆኑ አዲስ በሽተኞች መገኘታቸው ተገልጿል። የቱርክ መድህን ሰራተኞች በከባድ ርዕደ ምድር ምክንያት ከተደረመሱ ህንፃዎች በህይወት የተረፉ ሰዎችን ለማዳን ሲሉ በሚያደርጉት ጥረት የክረምቱ ብርድ ሳይበግራቸው ዛሬ እየተሯሯጡ መዋላቸው ተገልጿል። የሀገሪቱ ምስራቃዊ ክፍል በ6.8 በሚለካ የመሬት መንቀጥቀጥ እንደተመታ ታውቋል። እስካሁን ባለው ጊዜ ቢያንስ 31 ሰዎች እንደሞቱ ባለሥልጣኖች ገልጸዋል። የኢራቅ የጸጥታ ኃይሎች የተቃውሞ ሰልፈኞችን ለመበተን ዛሬ በኢራቅ መዲና ባግዳድና በደቡባዊቷ ከተማ ናሳሪያ በከፈቱት ተኩስ የተቃውሞ ሰልፈኞች እንደቆሰሉ ተዘግቧል። የታወቁት የሃይማኖት መሪ ሙካፍ አልሳድር ኢራቅ ውስጥ ለአራት ወራት ያህል ሲካሄድ ለቆየው ተቃውሞ ድጋፍ መስጠቱን ማቆማቸውን ከገለጹ በኋላ ተከታዮቻቸው ተቃውሞውን አቁመዋል። አድማጮች የምትሰሙት
እሁድ ጥር 17 2012 ዓ ም የራዲዮ መጽሔት ተጀመረ። ለምሽቱ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አቀናባሪ ደሳለኝ መኮንን ነው። አሁን በመጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ላጣሽ አቅም አጣው በቀልዳ ቀልድ ለዛ የተጻፈች ግጥም በእውቀቱ ስዩም ነው ገጣሚው። ላጣሽ አቅም አጣው ዓለማዊ ልቤ ለበሰልሽ ዳባ ምናኔ ተመኘ በእናቴ ቅብር ላይ የጠፋብኝምባ ፊቴ ላይ ተገኘ። ላጣሽ አቅም አጣው የሳምሶንን ገድል ያላዛርን እድል የአቡዬን ተአምር ተቀብዬ ነበር ቄስ እንዳስተማረኝ አንቺን አጣው ብዬ ማመኑ ቸገረኝ። ክረምቱ ጨከነ ጨላለ መጋራው በረዶና ጭፍራው ከዋሻቸው ወጡ ዛፎች ተመለጡ ከመልአት ጎደሉ ላባቸውን ያጡ አሞሮች መሰሉ። ለረሳሽ አልቻልኩም ለረሳሽልና ፊትሽን አትመሽ በየብስ በደመና ከንፈርሻውና ፈገግታሻውና ውብ አይንሽ ያውና ላጣሽ አቅም አጣው በገጣሚ በእውቀቱ ስዩም የሳምንቱ ምርጥ ግጥም የዛሬ እሁድ ጥር 17 2012 ዝግጅታችንን ጀምረናል። የመክፈቻዋን ስልት እናስከትል።
ጀንበርን ያጠፋል
ትዝታ ድምፃዊው ዳዊት ሰንበታ ነው። ለድንቅ አጫዋቱ ዳዊትን አመሰግናለሁ። ቤተኞቹ ተመልሰዋል። የጋዜጠኞች የጠረጴዛ ዙሪያ ውይይታችን ደንበኞች ናቸው። የውይይታችን ትኩረት በአግባቡና በማወቅ ለጥቅም ሲውል መጠነ ሰፊ አይነተኛና አዎንታዊ ሚና የሚጫወተው አንዳንዴም በተለይ የማኅበራዊ መገናኛ ብዙሃኑን ከጨመርን አሁን አንዳንዴ እንዲህ እንዳሁኑ አሉታዊ ሚና ሲጫወት ማየት ብዙም ሩቅ አይሆንም። በመጪው የኢትዮጵያ የአገርና ሕዝብ ዕጣ መገናኛ ብዙሃኑ ሊጫወቱ ስለሚችሉት ሚና የአሜሪካ ድምፅ ለ2020ና ከዚያም ባሻገር ስለሚያቀናበት አቅጣጫም እናወጋለን። በጋዜጠኞች የጠረጴዛ ዙሪያ ውይይታችን የአሜሪካ ድምፅ የአፍሪቃ ዋና ክፍል ዲሬክተር አቶ ንጉሴ መንግሻና የአማርኛ ኦሮምኛና ትግርኛ ፕሮግራሞች መርሃዊ ኤዲተር ትዝታ በላቸው እዚህ ስቱዲዮ ይገኛሉ። አቶ ንጉሴ ከዚህ ቀደም ቶሎ ቶሎ እናገኘህ ነበር፣ በብዙ ውይይቶቻችንም ትሳተፍ ነበር። ቆየት ብሎ አልካገኘን።
እንዲያውም አሁን ጋዜጠኛ ነህ ብለህ እዚህ ማቅረብ ነው የቀረኝ። እኔ ስላከተውኩት እኮ የአንድ ሰው እድሜ እየሆነ ነው። ና
አዲስ አበባ ጋዜጠኛ ከተው ሆነ እድሜ ልክ ጋዜጠኛ
አዲስ አበባ ሄዳችሁ ጋዜጠኞቻችንና አሰልጥናችሁ ስትመጡ ድምጻችሁን ከረጅም ጊዜ በኋላ ያገኙ ይመስለኛል። ያን ያህልም አራክም በመግቢያ እንደጠቆምኩት አመቱን የተንተራሰ ነው ይሄ ውይይት። ሁለት ካላንደር ያለን ሰዎች ነንና አውሮፓውያኑ የቀን መቁጠሪያ 2020 የአዲስ አስርት መጀመሪያም ነው። 2020 ደግሞ የብርሃን የአይን ሐኪሞች የሚጠቀሙበትን የአንድን ሰው አጥርቶ የማየት ችሎታ ማሳያ ነውና 2020 አመቱም ይሄንኑ ተመስሏልና በዚሁ መንፈስ የመገናኛ ብዙሃኑን አቅም መገናኛ ብዙሃን ሊኖራቸው ከሚችል ሚና ጋራ ትን ያህል የተሳካ ነገር ይሰራል የሚለውን ምዘና ለማድረግ የኢትዮጵያ የመገናኛ ብዙሃን ምህዳር ምን ይመስላል፣ የአሜሪካን ድምፅ የዚህን ያዝነውን አመት ውጥን ትልሞችና አቅጣጫ በማየት ጣቢያው ከሚደርሳቸው አድማጮችና ተመልካቾች ዘንድ ሊጫወት ስለሚችለው ሚና እንነጋገር። አቶ ንጉሴ በተለይ አንተ በምትመራው የአፍሪካ ዋና ክፍል የተለያዩ ሀገሮችን ልምድ ጨምረህ ያለውን ሁኔታ ብንመለከት፣
እንዳልከው እኔ በምመራው ዲቪዥን ወይም በአፍሪካ ቋንቋዎች ዋናው ክፍል ብጀምር ስራዬም ስለሆነ የሚመለከተኝ ከዚህ ክፍል ከአፍሪካ ክፍል ማለት ነው በድምሩ 17 ቋንቋዎች ነው የምናስተላልፈው፣ በሬዲዮ በቴሌቪዥን እና ሶሻል ሚዲያ ማለት ነው። ጠቅላላው ቪኦኤ በዓለም የሚያሰራጨው በ45 በሚሆኑ ቋንቋዎች ነው። ከዛ 17ቱ ከዚህ ክፍል ከዚህ ከአፍሪካ ክፍል ከአፍሪካ ዲቪዥን ወይም ከአፍሪካ ክፍል ነው የሚመነጩት። እና በእውነት በነገር ላይ ሰውን እንኳን ለአዲሱ ዓመት አይደለም አደረሳችኋለሁ የሚለው እንኳን ለሀያኛው አደረሳችሁ ነው የሚለው። ምክንያቱም እንዳልከው 2020 ደስ ትላለች። ጥሩ የተስተካከለ እይታም የሚገልጽ ቁጥሮች ስለሆኑ እንዳልከው ከአይን ሐኪሞች አንጻር በጣም ደስ ስለሚል እንኳን ለሀያኛው አደረሳችሁ ነው የሚለው። እና በዚህ ዓመት እኛ ካሁን ቀደም በዚህ አዲሱ ዓመት ለምሳሌ አንዱ ትልቁ እቅዳችን የሐውሳ ሰርቪስ በየሳምንቱ 17 ሚሊዮን የሚሆን አድማጭ ያለው ነው። ትልቅ አድማጭ ያለው ፕሮግራም ነው። እና ስለዚህ እሱን የማስፋት እቅድ ነበረን። አሁን እያሰፋን ነው። ተጨማሪ ሰው ቀጥረንላቸዋል። ሬዲዮ ፕሮግራም ነበራቸው። 5 የተለያዩ ፕሮግራሞች ነበራቸው። እና እነሱም በሙሉ እያንዳንዳቸውን ከአድማጮች ምርምር ጋር ኦዲየንስ ሰርቬ ጋር
የአድማጭ ምላሽ ገምግማቸው
እሱ ሁሉ ተገምግሞ ፕሮግራም ለውጥ አድርገዋል። አዲስ ፕሮግራም ነው የፈጠሩት። ይህንም ሲያደርጉ ደግሞ የናይጄሪያ ህዝብ፣ የኒጀር፣ ካሜሩን፣ ጋና እዛ ናቸው። ከእለት እለት ህይወቱ ጋር የተያያዘ ፕሮግራም ምንድን ነው የሚል በዛ መልክ ነው ፎርማቱን ያወጡት። እና በጣም ጥሩ ፕሮግራም ነው። ቴሌቪዥን በሳምንት አንድ ብቻ ነበረ የሚኖራቸው፣ አሁን ሳምንት ቀን ከሰኞ እስከ አርብ ቴሌቪዥን ይኖራቸዋል። ሶሻል ሚዲያ ቲምም እንዲሁ ሶሃይሊ እንዲሁ ሊያደርግ የተዘጋጀ ፕሮግራሙን ልክ ባልኩ አይነት ውይይት እያካሄደ ነው ፕሮግራሙን ለመለወጡት። ሶሃይሊ ከ100 ሚሊዮን በላይ ፖቴንሻል አለው አድማጫቸው እዛ ነው ያደረሰም። ግን ምስራቅ አፍሪካና ማዕከላዊ አፍሪካን ከወሰድክ ወደ 100 ሚሊዮን የሚጠጋ ህዝብ
ብዙ ሀገሮች ይናገራል
ቋንቋ። ስለዚህ ትልቅ ፖቴንሻል አለ። በተለይ አሁን ዲአርሲ ኮንጎ ከዛ ቤት ስዋሂሊ የሚነገር ማይመስል ነበር። ብዙ አድማጭ አላቸው እዛ። ስለዚህ እነሱም ተማሳሳይ ለውጥ እያደረጉ ነው። ወደ ሆርን ኦፍ አፍሪካ አማርኛ፣ አፋን ኦሮሞ፣ ትግርኛ ስንመጣ ደግሞ ብዙ ውይይት አካሄዳቸው መማላችሁ የለውጥ እቅድ አላችሁ የማስፋት እቅድ አላችሁ በቅርብ ጊዜ ውስጥ አማርኛም አፋን ኦሮሞ ትግርኛ ሰፍቶ ሬዲዮ ፕሮግራም ደግሞ ሶሻል ሚዲያውም እንዲሁ ብዙ ነገሮች በሚያካትት መንገድ ተስፋፍቶ እንዳውም ደግሞ የቴሌቪዥን ፕሮግራም በመጠኑም ቢሆን የምንጀምርበት በዚህ ዓመት ይኖራል ብዬ ነው የማስበው። እነዚህ አጭር ከሆኑ እቅዶች ናቸው። ከዛ እንግዲህ ስለ እንግሊዝኛ ማውራት ይችላለሁ፣ ስለ ኬንያ ሩዋንዳ፣ ስለ ሶማሌ ማውራት ይችላለሁ። ግን ፊያንስ እነዚህን ከወሰድ በዚህ ዓመት ያሉ ሰፋፊ እቅዶች ናቸው። ኢትዮጵያ ውስጥ ደግሞ የሚመጣው ምርጫ፣ ኢትዮጵያ ውስጥ ብዙ ለውጦች የተካሄዱ ነው። ብዙ ፈተናዎችም ጎን ለጎን አሉ። ስለዚህ ይህንን በሚመለከት ደግሞ ይሄ ፕሮግራም ትልቅ ኃላፊነት ስላለው በጣም መስፋቱና ሁሉን ያካተተ ዝግጅት ለማቅረብ መቻሉ በጣም አስፈላጊ ነው። በዚህ ወቅት በተለይ ታሪካዊ ወቅት
አቶ ንጉሴ ተስፋ የሚሰጥ ጭምር ነው የሰጠኸው። በተለይ ደግሞ የኢትዮጵያ ሶስት ቋንቋዎች የሚከታተሉ አድማጮች ያን ተስፋም የሚይዙ ብዙም የሚጠብቁ ይመስለኛል። ትዝታ፣ ባንቺስ በኩል አቶ ንጉሴ እንደጀመረው የየክፍሉን ካየን በኋላ የኢትዮጵያን የመገናኛ ብዙሃን ምህዳር እንቃኛለን። ምንድን ነው አንቺስ የሚታየሽ?
እንግዲህ ይሄ እቅድ ከወጣ ወራት ሆኖታል። እንደምታውቀው አሉላ፣ ለረጅም አመታት ከኛ ጋር የሰሩ ሁለት ባልደረቦቻችን አዲሱና ሰለሞን ጡረታ ከወጡ በኋላ፣ ከዚያም በፊት ደግሞ ቀደም ብሎ ሌላ ክፍት ቦታ ነበረ። እነኚህ እስተሚሟሉ ተጨማሪ ሰዎች እስተሚቀጠሩ ሲዘዋወር ነበር። ይሄው አቶ ንጉሴ አጠገባችን ይገኛል፣ ሊያርመኝ ይችላል። እና ፕሮግራሞቹ እያንዳንዳቸው አማርኛ በእጥፍ ሊጨምር፣ አፋን ኦሮሞ በእጥፍ ሊጨምር፣ እንዲሁም ትግርኛ በእጥፍ ሊጨምር የጋቢና ፕሮግራማችንም ወጣ። እቅዱ እንግዲህ በ2020 እንደሚሳካ እንተማመናለን። በተለይ የወጣቶች ፕሮግራም አብዛኛው የኢትዮጵያ ሕዝብ ወጣት ከመሆኑም የተነሳ በአሁኑ ጊዜ የሚካሄዱ ነገሮች ወይንም ጉዳዮች በሙሉ ከወጣቱ ጋር የተያያዙ ንቅናቄዎች እንደመኖራቸው መጠን ፕሮግራማችን በሚሰፋበት ጊዜ አዎንታዊ ሚና ይጫወታል የሚል እቅድ ነው ያለን። አንተም እንደምታውቀው ሁላችንም ተባብረን ነው ከአቶ ንጉሴ ጋር ፕሮግራሙን እየነደፍን ያለ ነው። ሌላው እንግዲህ በናፍቆት የምንጠባበቀው ኢትዮጵያ ውስጥ ሊካሄድ የታቀደውን ስልጠና ነው። ባለፈው አመት በጣም ጥሩ የተሳካ ስልጠና አድርገናል ለጋዜጠኞቻችን በኢትዮጵያ ዙሪያ ላሉት እና አሁንም ደግሞ ከምርጫ ጋር በተያያዘ የእርስ በርስ ግጭት ሲኖር አይበለው እግዚአብሔር እስከ ዛሬ ድረስ ያለውም እንዳለ ሆኖ ግጭት እንዴት ነው የሚዘገበው? ምርጫ ፍትሐዊና ሚዛናዊ መሆኑ እንዴት ነው የሚዘገበው? የሚሉትን ነገሮች ለጋዜጠኞቻችን እንዲሁም አቶ ንጉሴ እንዳለው ለመንግስትም ቢሆን ለሌሎች አገር ውስጥ ላሉት መገናኛ ብዙሃን ለመስጠት እቅድ አለ። እንግዲህ በፊታችን ሚያዝያ ወር
ቁጥራችን ትንሽ የተገደበ ሊሆን ይችላል። ምክንያቱም እኛ ከዚህ በፊት 2 አዲስ አበባ፣ 1 መቀሌ ነበር። አሁን ግን 14 የሚሆኑ ዘጋቢዎች ነው ያለን። እነሱ በሙሉ ይህን እድል ማግኘት አለባቸው። ከዛ ደግሞ ሜቢ ከ10 እስከ 15 ደግሞ ከመንግስትና ከነጻ ሚዲያ አውታሮች እድል
በስልጠና የመሳተፍ
ስልጠናው በጣም 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 አስፈላጊ። እንደምታውቁት ይሄ ሙያ እንደ ማንኛውም ሙያ ሰው ሁልጊዜ እንደግማለሁ፣ እኔ ሐኪም ለመሆን ሄደም ትምህርት ቤት መማር አለበት፣ አስተማሪ ለመሆን፣ መሐንዲስ ለመሆን ትምህርት ቤት መማር አለበት። ይሄም ሙያ ቀጥታ ትምህርት ይጠይቃል። ዛሬ እንደውም የሚያሳዝነው ሶሻል ሚዲያ መጥቶ ሁሉ ጋዜጠኛ ሆነ። አንዳንድ ጊዜ የፌስቡክን አምድ ስከፍተው የማላየው አይነት ጉድ የለም እና አንዳንድ ጊዜ ያመኛል። ደግሞ ጋዜጠኛ ስትሆኝ ሙያውንም ስ ጊዜ ስትሰሪበት ሙያው ደግሞ ምን ላይ ተመስርቶ መስራት እንዳለበት ሀቅ ላይ ተመስርቶ ፌር በሆነ መንገድ፣ ሚዛናዊ ትክክለኛ በሆነ መንገድ፣ ሁለገብ በሆነ መንገድ መቅረብ ያለበትን ስነ ስርዓትና ተግባር ስለምታውቀው ያን ስትሰማ ያመሃል። እና በተሻለ መጠን ጋዜጠኞቻችን ሌላውንም ስልጠና የምንሰጣቸው ማለት ነው በዚህ ረገድ የሰለጠኑ እንዲሆን፣ በሶሻል ሚዲያ የፕሮግራም ዝግጅት ማቅረብ፣ በቴሌቪዥን በሬዲዮ ካሜራ ይዞ ሄዶ ቪዲዮ ማንሳት፣ ኤዲት ማድረግ፣ ያን ደግሞ ዌብሳይት ላይ ፖስት ማድረግ ወይም እንዲወጣ ማድረግ፣ እነዚህ ሁሉ የተቀነባበሩ የተዘጋጁ ትምህርቶቻቸው የሚሰጡት። በነገራችን ላይ የዛሬ አመት ገደማ ከአመት በላይ ሆነው የናይጄሪያ ኤሌክሽን ፕሬዚዳንት ቡሃሪ ተመልሰው የተመረጡበት ምርጫ ሰነ ከማካሄዳችን በፊት ልክ የዚህ አይነት ውይይት አንድ ቡድን አቡጃ ልኬ አሰልጥነዋል እና የሚገርማችሁን ውጤቱ ኢሌክሽኑን በደም በሚገባ ነበረ ምርጫውን መዘገበቻ ነው። ፌስቡክ ብቻ ፌስቡክ ላይቭ ፌስቡክ ቀጥታ ስርጭት 123 የሚሆን ስርጭት ነው ያደረጉት ከተለያዩ ከተሞች ማለት ነው።
123
ስርጭቶች ላይቭ ፌስቡክ ነው ያደረጉት። በፌስቡክ ብቻ ነው። ከዛ የቴሌቪዥን ካቨሬጅ ነበር፣ ዘገባ ነበር፣ የሬዲዮ ዘገባ ነበራቸው ላይቭ። ከዛ እያንዳንዱን ተወዳዳሪ እጩ ተከታትለው ይዘግቡ ነበር። ራዲያቸው ሳይቀር፣ ፕሮግራማቸው ማስተዋወቅ ሳይቀር፣ እነሱን ኢንተርቪው በማድረግ ሳይቀር ኢትዮጵያ ውስጥም ይሄን ነው ዱፕሊኬት እናረጋ እዚህ ነው ዝግጅት እናደርገው።
አቶ ንጉሴን ምሳሌ የሚከተል በኃላፊነት አዘጋገብን አንስተሃል። ወዲሁም በኢትዮጵያ መጪ ጊዜ ምርጫ አለ። ቀኑ እየተቀያየረም ቢሆን አሁን በነሐሴ ወር እንደሚካሄድ ይጠበቃል። እኛ ደግሞ እንደ ዓለም አቀፍ መገናኛ ብዙሃን የአሜሪካንም የሌሎች ባለም ዙሪያ ያሉ ዘገባዎችን ትኩስ ዜናዎችን እናቀርባለንና በዩናይትድ ስቴትስም ከፍተኛ ለውጦች ያሉበት ጊዜ ነው። ምርጫም በሚቀጥለው አንድ ዓመት ውስጥ ይካሄዳል። እነኚህ ሁሉ በብቃት መዘገብ ስልጣናውንም በቀጥታ ከመስጠቱ ባሻገር በምንሰራውም ስራ ሌሎች በአገር ውስጥ የሚታዩ ቅድም ያያቸውን ድክመቶች እንዲሻሻሉም ተጽዕኖ ማድረግ እድል ይሰጣልና በሱስ በኩል ምን ተስፋ ይታያል? በስራ ማሳየት በሚደረጉ ነገሮች ራሱ በኃላፊነት እንዴት እንደሚዘገብ በማሳየት
አንደኛ ሁልጊዜ የምንዘግበው ዜና ሀቅ ላይ እውነታ ላይ የተመሰረተ መሆን አለበት። ያ ዜና ደግሞ ሚዛናዊ መሆን አለበት። ሌላ አቅጣጫ ያለው ወሬ ሊኖር ይችላል። ሌላ ስቴት ኖሮ ይችላል። ሌላ አይነት ሪአክሽን ከሌላ በኩል ሊኖር ይችላል። ስለዚህ ሁሉ አካቶ ማቅረብ በጣም አስፈላጊ ነው። አንድሱ ነው። ከዛ በተረፈ ግን ጋዜጠኛ ሆኔ እና እናንተ እዚህ ውስጥ ጉዳይ የለንም። ከመንግስት ጋር ማብረን ደጋፊዎች መሆን አንችልም። ከተቃዋሚ ጋር ደጋፊ መሆን አንችልም። የዚህ ብሔር ተሟጋች መሆን አንችልም። የዛኛው ብሔር ተቃዋሚ መሆን አንችልም። የዚህ ሃይማኖት ደጋፊ ያኝን ሃይማኖት ተቃዋሚ መሆን አንችልም። ጋዜጠኛ ሲባል ኒውትራል የሆነ ግራውንድ ማለት ማዳለ ሆኖ መቆም አለበት ማለት ነው። አቋም የለኝ ለብሔር ያልቆረቆር ማለት አይደለም፣ ለሃይማኖት ያልቆረቆር ማለት አይደለም፣ ለሀገር ያልቆረቆር ማለት አይደለም። ስራ ላይ ግን ይሄ ሊመጣ ይችላል። የኛ ታማኝነት ንጹህ ለሆነ ሀቅ ላይ ለተመርኮዘ ጋዜጠኝነት የኛ ታማኝነት መሆን አለበት። ለሚያደምጠን ህዝብ በፍጹም ያልተበረዘ ንጹህ የሆነ ሚዛናዊ ዜና አግኝቶ ትክክለኛ ፍርዱን ህዝቡ እንዲሰጥ የማድረግ ችሎታ ነው ያለን። መሴንጀር ነው
ትልቁ ላይ ተጀምሮ አዘጋገብ ለህዝብም ክብር ነው፣ አመኔታ መስጠት ነው። በእኛ የተጀመረ ሳይሆን ራሱ መርሁ የነጻ ጋዜጣ መርህ የተመረኮዘው ህዝብ አዋቂ ነው፣ ህዝብ ይዳኛል፣ ህዝብ ያውቃል፣ ይወስናል በሚለው ላይ ነው የተመረኮዘው። እኛ ወስነን አይደለም ለህዝብ እናቀርበው። ሁሉንም የተባለውን ነገር አጠናቅረን ለህዝብ እናቀርባለን። ህዝብ ዳኛ ነው።
ቅድም ያነሳው ጥያቄ አሁን ለምሳሌ የአሜሪካን ኢሌክሽን አልከ በጣም ጥሩ ነው። እንደውም በጣም አሻሚ ብዙ ክርክር፣ እንደውም ፕሬዚዳንቱን አሁን ከስልጣን ላይ ለማውረድ ኢምፒችመንት፣ ፕሬዚዳንቱን ከስልጣን ለማውረድ ፕሮሰስ ሴኔት ውስጥ ተካሄደ ነው። ያን ሁሉ እንዘግባለን። ነው ሰሞኑን የምንሰማው ዴሞክራቶች የሚሉትን ነው። ከነገ ጀምሮ ሪፐብሊካኖች የሚሉት አቋም ይኖራል። ፕሬዚዳንቱን የሚደግፍ አቋም ይሆናል ብዬ የምለው እሱን እኛ ሚዛናዊ በሆነ መንገድ ሚስተር ትራምፕ ፕሬዚዳንት ትራምፕ መብት የላቸውም እኛን ይህንን ብቻ አቅርቡን ማለት እሳቸውን እስካሁን ድረስ እየወቀሱ በፍርድ ከዚህ በፊት ጥፋት ተደርጓል እና መረጃ አለን ብለው ያቀርቡትን ዴሞክራቶች በሙሉ ስናቀርብ ነው የቆየ ነው። ሪፐብሊካኖችም ያደርጉት እንደዚህ ነው። ኢሌክሽኑ ሲመጣ ሪፐብሊካን የራሳቸው ጉባኤ አላቸው፣ ኮንቬንሽን። ዴሞክራቶች የራሳቸው ኮንቬንሽን አላቸው። እያንዳንዱ ቋንቋ ከዚህ ይወክላል፣ ሄዶ ይዘግባል። ሁለቱ ዲቤት ይካሄዳል። ፕሬዚዳንት ደረጃ በቫይስ ፕሬዚዳንት ደረጃ ክርክር ይካሄዳል። እሱንም እንዲሁ ሳናደላ ትክክላዊ በሆነ መንገድ ነው ማቅረብ ያለብን። ኢትዮጵያ ውስጥም ሄደን ስንሰራ ከዚህ የተለየ ስራ ልንሰራ እንችላል። የአሜሪካ ድምፅ ራዲዮ ጋዜጠኞች ነው፣ የኢትዮጵያ ጋዜጠኞች አይደለም። ፕሮግራማችን የአሜሪካ ድምፅ ጋዜጠኞች። በነገር ላይ ኢትዮጵያም ሄደን ስንሰራ ከዚህ የተለየ ስርዓት አንከተልም። ሳናደላ ለመንግስት ሳንል፣ ለተቃዋሚ ሳንል፣ ለዚህ ብሔር ሳንል፣ ለዛ ብሔር ሳንል ትክክለኛ በሆነ መንገድ መስራት ነው ያለብን።
ይሄ ምናልባትም አቶ ንጉሴ ዋናው ኮርኳሪ ቦታ ጋር ደርሰናል። ትዝታ ካንቺ ጀምርና ወደ አቶ ንጉሴ እመለሳለሁ። በኢትዮጵያ ውስጥ ቅድም ያሳምማል በሚል ገልጾታል አቶ ንጉሴ። በእርግጥም ያሳምማል። ለሰዎች ህይወት አደጋ የሚደቅን ነገር ኃላፊነት በጎደለው መንገድ በሶሻል ሚዲያ ሙያቸውን ባልሆኑ ሰዎች ሲነገርና ያን ተከትሎ ጉዳት ሲደርስ ተመልክተናል። እንዲመጣ ከምንፈልገው የተሻለ ሁኔታ ጋር የማይሄድ በአንጻሩ በሰው አስተሳሰብ ላይ የመገናኛ ብዙሃንን ጠባይ የማወቅ ግዴታ የለባቸውም አንጠብቅምና ከግራም ከቀኝም እኛም ራሱ ትችት ይገጥመናል። ከሁሉም ሲገጥመን ትክክል ነን ብለን እንድናስብ ያደርገናል። ነገር ግን ዛሬ ተዛባ በአገር ውስጥ የሚታየውን ሁኔታ አንደኛ እንዴት ትረጃዋለሽ? አቶ ንጉሴ እንደገለጸው በመገናኛ ብዙሃኑም በሶሻል ሚዲያ የምታዩን፣ ሁለተኛ እነኚህ የመገናኛ ብዙሃን ጠባይ ካለማወቅ ከግል ፍላጎት የቡድኖች ፍላጎት አንጻር የሚቀርቡ ጥያቄዎች አንቺ ጋር ይመጣሉ ክፍላችን የሚመለከት እነሱንም እንደው ለአድማጮች በዚህ ሰዓት ማጋራት የምችው ነገር ካለ።
ልክ ነው አሉላ የጠየቀኝ። አንደኛ ነገር የመገናኛ መሳሪያዎች ዘመናዊ መሆንና ለሁሉም ሰው ለመዳረስ መብቃት እኔ እንደሚመስለኝ ጋዜጠኝነትን አደጋ ላይ ጥሏል። ዛሬ ማንም ሰው ስልክ ያለው ሰው ወይንም ደግሞ ፌስቡክ ላይ ወጥቶ መጻፍ የሚችል፣ ትዊተር ላይ መጻፍ የሚችል፣ ድረገጾች ላይ መውጣት የሚችል ራሱ ልክ እንደ ጋዜጠኛ ይቆጥራል። ቀደም ብሎ አቶ ንጉሴ እንዳለው ግን በእውነት ጋዜጠኝነት አንደኛ ነገር ለሙያው ታማኝነትን የሚጠይቅ ነው። ሙያውን አደጋ ላይ ደግሞ የሚጥለው አንተን ፐብሊክ ፎረም ላይ ስለሚያረግህ ነው። መጥፎ መሆንክ ጥሩ ለሌ እንዲህ ያለ ለመባል ትበቃል። አሁን አገራችን ውስጥ የምናየው ነገር ምንድን ነው? ማህበራዊ ሚዲያውን ትተህ ራሱ የየክልሎቹን ቴሌቪዥኖችና ሬዲዮዎች ብትመለከት በጋዜጠኝነት ሳይሆን ለሀገሪቱም ደህንነት በሚያሰጋ መልኩ ነው ዘገባዎች ሲጠናቀሩ የምታየው። ምክንያቱም እኔ የክልሌን ጉዳይ ይዤ ነው ያንተን ክልል ለማጥቃት የምሞክረው፣ ያንተ ክልል ላይ ቅስቀሳ ጥላቻ የማሰራጨው። ስለዚህ በእውነት ሁሉም የጋራ ሀገር ያለው በመሆኑ ማህበራዊ ሚዲያ ላይም ያሉ
መደበኛው
መገናኛ ብዙሃን ላይ ያሉ ጋዜጠኞች ሰከን ብለው የሚያረጉትን ነገር ማሰብ አለባቸው። ወደ ሁለተኛው ጥያቄ ልሂድና የአድማጮችን ጥያቄ በተመለከተ አንዳንድ ጊዜ በአንድ ርዕስ ላይ በጣም ተጻራሪ የሆኑ ሐሳቦች ይገጥሙናል። ምንድን ነው ቀደም ሲል በጥያቄህም እንዳልከው የቡድን አስተሳሰብ አለ። እንዴ ራሳችን እንድንታዘብ የሚያረጋን ምንድነው? አንድ ግለሰብ የጻፈውን ኮፒ ያደረጉ የሚልኩልን በዘመቻ መልክ የሚልኩልን ሰዎች ሁሉ አሉ። ይሄ እንግዲህ የሚዲያን ስራም ካለማወቅም ሊሆን ይችላል። የኔ ቡድን ተጎዳ የዛ ቡድን ሊሆን ይችላል። የሆነ ሆኖ ግን በተለይ አንዱ ርዕስ ላይ እንዲህ አይነት ተቃውሞ በሚመጣበት ጊዜ ምናልባትም ትክክል ስለሰራን የሚል ግምት ነው ያለን። ይህ ማለት ግን የምናቀርበው ዘገባ ላይ ቅሬታ ካለ ተቃውሞ መምጣት የለበትም ማለት አይደለም። መምጣት አለበት። እኛም ደግሞ አስተካክለን የመስራት ግዴታ አለብን። ነገር ግን እንዳልከው በተለያየ ሁኔታ የቡድን ግፊት አለ። አንተም ራስህ እንደምታውቀው አሉላ
ጀምረነው ወግ አልተቋጨም። አድማጮች ሙሉ ወጋችንን በድረገጻችንና በፌስቡክ ገጻችን ላይ ታገኛላችሁ። አሁን በቀደመው የራዲዮ መጽሔት ጀምር ያረግነው ወግ ነው የአንድ ሰው የሰላም መንገዶች፣ የህይወት ዘይቤ፣ ተስፋና ምኞቶች። በሰውነቴ ሰው በመሆኔ እንደ አንድ ዓለም ዜጋ በግሌ የምመራበት የሰላም የተግባር እቅድ በሚል የያዙትን ዘመቻ መነሻ በማድረግ ነበር በተከታታይ በሚጽፏቸው አራቂና አነቃቂ ስሜት የተላበሱ ጽሑፎቻቸው ለውይይት የሚሰነዝሯቸውን ሐሳቦች ቃኘት ያደረግነው በቀደመ ዝግጅታችን። ዶክተር ጌብ ሐምዳ ይባላሉ። ከዚህ ቀደም በግርድፍ ትርጉሙ ነኝ የምትለውን ሁን በሚል ርዕስ መጽሐፍም ጽፈዋል። የቀደመ ወጋችንን እልባት ካደረግንበት ነው ምን እንደረደረው። ዶክተር ጌፋ አምዳ በተከታታይ በሚያነሷቸው ጽሑፎች ውስጥ በርካታ ቁም ነገሮችን ነው የሚያካፍሉት። ጽሑፎቹ የደረሳቸው ሰዎች የሚሰጧቸውን ምላሾችም የማየት እድል ገጥሞኛል። በአንዱ ጽሑፎ በተከታታይ አባጫጭር ጊዜ ርቀት ውስጥ ነው እነኚህን ጽሑፎች የሚያወጡት። የሚከተሉት ሰባት ስልቶች ሰላምና መረጋጋትን በእኔ ላይ ለማበራከት አስተዋጽኦ አድርገዋል ያሉትን መንደርደሪያ ያደረጉና ለሌሎችም ሊጠቅሙ መቻላቸውን ይገልጻሉ። የዛሬ ችግሮች በሙሉ ወደፊት አይዘልቁም፣ የዛሬው ደመና በነገው ፀሐይ ይተካል ይላል የመጀመሪያው። የዛሬ እድሜ ቢበዛ ከ24 ሰዓት አይበልጥም ይላሉ ዛሬን በአንድ ቀን ውስጥ ይገድቡና። እስኪ ለአድማጮች እንደው በተወሰነ ደረጃ በወፍ በረር ለአድማጮች ብናሰማ እነኚህ ሰባት ሰላምና መረጋጋትን በግሎ በርሶና በቤተሰቦ ላይ በኑሮው ላይ የሚበጅ ነገር ለማምጣት ይረዱ ሌሎችም ቢጋሯቸው ይበጃሉ ያሏቸው ሐሳቦች በአዲሱ ዓመት እስኪ የሁሉም እናድርጋቸው ባጭሩ ቢነግሩኝ።
እሺ አሉላ፣ አንደኛ ነገር ይሄ በቃ አንድ ችግር አንድ ክስተት የድሜ ልክ አይደለም የሚለው አንዳንድ ሰዎች አንድ ቀን ደመና ሲሆን ይሄ ቀን አስቀያሚ ነው ሲሉ በጣም ግርም ይለኛል። አንደኛ ነገር ያ ደመና በፀሐይ እንደሚተካ ፀሐይም ከሆነ በደመና እንደሚተካ የማወቅ ነገር ነው። ችግሮችም ደግሞ በፈረንጅኛው አባባል ኤክስፕሬሽን ዴት አላቸው። ማንኛውም ችግር እድሜ ልኩን አይደለም፣
ማለቂያ ማብቂያ ጊዜ አለው።
በቃ አሁን አንድ ነገር ያልፋል። ስለዚህ በቃ ጊዜያዊ በሆነ ነገር መረበሽ ደማችን ከፍና ዝቅ ሲል እኔ የዛ ተጋሪ አይደለሁም። ሰዎችን እኔ አትጨነቁም አልልም። ሰዎች ምርጫቸው ነው። ስለ ራሴ ነው እንግዲህ እማውራው እዛ ላይ እና ያ በጣም እንደው ከአመለካከቶቼ ውስጥ በጣም ትልቁ ነው፣ በጣም ትልቁ ነው። ሌላው ወደ ሌላ ነጥብ ለመሸጋገር እንደው በቅደም ተከተል አልደም አሉላ እንደው እልፍ እልፍ እያልኩ ነው።
አንያ
ነገር ግለሰቦችን እንደ ፍጹም አላያቸውም። አንድን ሰው በጣም ባደንቀው በቃ አንድን ሰው ባደንቀው በቃ ያ ሰው ፍጹም ነው የሚል እምነት የለኝም። ሊሳሳት ይችላል። እንደውም አንድ አባባል የቀዳሁታል ሰሞኑን አንደኛ ነገር የአንድን ሰው ሞቲቭ በቃ ኮስቲን አታርግ፣ ጀጅመንቱን ግን ኮስቲን አርግ ይላል። ማለትም አንድ ሰው ሊሳሳት ይችላል እና ያንን ከራሴም ፍጹምነትን አልጠብቅም፣ ከሰውም አልጠብቅም። እንደዚሁም ደግሞ ድርጅቶችን አንዳንድ ጊዜ አንድ ድርጅት ቦታ ሄደን መስሪያ ቤትም በሉ የትም ሀገር የሆነ መስሪያ ቤት ተሂዶ አንድ ነገር ሲጎል በቃ እንደው የሆነ ግንቢ ናቸው አበላሹ ምናምን የሚለው ነገር ይሄን ያህል አስማማኝ። ሰዎች ስለሆኑ ሊሳሳቱ ይችላሉ። ድርጅትም ቢሆን የሰዎች ስብስብ ስለሆነ አንዳንድ እንከኖች ይኖሩታል። ስለዚህ እንዲህ አይነት ከሰዎችም ሆነ ከራስ መጠበቅን እኔ ብዙም አልጋራውም እና አንድ ነገር መሻሻል ይችላል መካለፍ ይችላል የሚል አመለካከት አለኝ። እንደው ጠቀስ ጠቀስ ለማድረግ ዋና ዋና ነገሮች እነዚህ ናቸው። አንዱ እንደውም ቅድምም የጠቀስነው ነገር ምንድን ነው፣ በአንድ ሂደት ውስጥ በአንድ ኑሮ ውስጥ ተስፋዎች አሉ እና ደግሞ አንዳንድ ተግዳሮቶች አሉ እንበለ። አንድ ሰው በህይወቱ ውስጥ ፐርፌክት የሆነ ትዳር ያለውም የለም፣ ፐርፌክት የሆነ ስራ ያለውም የለም፣ ፐርፌክት የሆነ ቢዝነስ ያለውም የለም። በአገር ደረጃም ሁሉ ነገር አይሟላም። ያ በሆነበት ጊዜ የኔ ትኩረት ተስፋ ላይ ማተኮር ነው። ያኛው የለም ማለት አይደለም። ተስፋ ላይ ሳተኩር ችግሮችን ለመቋቋም እችላለሁ። በቃ ህይወታችን ብዙ ችግሮችን በመፍታት ላይ የተመሰረተ እንደመሆኑ ችግሮችን ለመፍታት የፈጠራ ኃይል ያስፈልገናል። ከፈጠራ ኃይል ጭንቀት አንድ ሰው ውስጥ ካለ ነገሮችን ማጋነን ካለ ያን ነገር እንደ መፍታት ዝም ብለን እኛ በቃ ስሜታዊ ሆነን ነው የምንቀረው። ስለዚህ በእኔ በኩል አንድ ነገር ሲኖር የመረጋጋት ተስፋዎችን የመሰነቅ እዚያም በመሰነቅ ችግሮችን የመቋቋም ስልት ነው ያለኝ እና የራሴን አንድ ትንሽ ለመናገር እኔ አሁን ስራ ፈጣሪ ነኝ ብዬ ቅድም ስራ ፈጣሪ ማለት በቃ በእኔ ስር የማስተዳድራቸው ሰራተኞች አሉ ማለት ነው። ያም ማለት ስራ የአንድ ቀን ስራም ሆነ የአንድ አመትም ሆነ የእድሜ ልክም ሆነ ስራ ፈጠርኩ ማለት ነው። ስፈጥር እነዚህን ሰዎች ደሞዝ የመክፈል ኃላፊነት አለብኝ። የሚገርምህ ነገር እንዲሁ ለመናገር እንግዲህ በጣም ብሩ በጣም ዶል ያለ ሰው ሊያስበኝ ይችላል። በወሩ ሶስት ፔሮል አለኝ፣ ሶስት ጊዜ ደሞዝ ከፍላለሁ። አሉላ፣ ይሄ ገንዘብ በፋብሪካ እየሰራሁት አይደለም፣ ከዛፍ ላይ ጠብ ጠብ አይልም። ስራ የሚያሰሩን ሰዎች እየከፈሉን ነው የምንከፍለው። አንዳንድ ጊዜ መክፈል የሚገባኝ ደሞዝና ያለው ገንዘብ አይመጣጠንም። ያም ማለት የምከፍለው ደሞዝ ይበልጣል ካለን
ከሰሩት ገንዘብ የሚከፍሉት ሊበልጥ ይችላል።
እንደዛ ነው። ይኸውልህ ያ በሚሆንበት ጊዜ ጭንቀት አለብኝ ነው የምልህ። ጸሎቴ፣ ጭንቀቴ፣ የፈጠራ ኃይል የሉ ይመጣል። ስለዚህ እኔን የሚመለከቱ ነገሮች ላይ በጣም ነው የሚጨነቀው። ሲጨነቅም ምን አደርጋለሁ? አሳድርና በሚቀጥለው ቀን ፈጠራ ይመጣልኛል፣ የሆነ መንገድ ይመጣልኛል። ስለዚህ እኔ እነዚህን አቂኔ እኔ ቁጥጥር ስር ላይ ያሉትን እኔ የማስተዳድራቸውን ሰራተኞች ከማሰብ ሌላ እኔን የማይመለከት ከእኔ ቁጥጥር ውጪ በሆነ ጉዳይ ስለ አየር ጠባይ አንድ አገር ውስጥ አንድ የሆነ ባለስልጣን በሰራው ስራ እንቅልፍ ለማጣት ጊዜውም የለኝም። የራሴ የምሰራው ስራ አለ።
ዶክተር ጌብ፣ በዚህ መንፈስ የሚታይ የምርጫ አቅጣጫውን ሰዎችም በየራሳቸው እንዲመርጡ በሚጋብዙበት ሀሳብ ላይ ከችግር ይልቅ ተስፋ ሰጪ ሀሳብ ላይ አተኩራለሁ። ሁላችንም አካባቢ በጣም ብዙ ተስፋዎችና ብዙ ችግሮች አሉ ይላሉ። የእርሶ ትኩረት ተስፋዎችን ማጉላት መሆኑን ይናገሩና ለኢትዮጵያና ለዓለም ሰላም አስተዋጽኦ ስለሚያደርጉ ሰዎች ብቻ አወራለሁ፣ ስለ ችግር ፈጣሪዎች አብዝቶ ማውራት እነሱን ማገዝ ነው ይላሉ። ምን ማለት ነው? ችግር ስለሚፈጥሩ ሰዎች ጨርሶ አይወራም አይደለም ያሉት? አብዝቶ ማውራት እንደውም ያን አሉታዊ የሆነ ነገር ከማዛመት እንደሚወሰድ ይናገራሉ። እስኪ አስረዱን።
እሺ፣ በምሳሌ ብናገር አሉ ላይ በጣም ብዙ ፈላስፋዎች ስላሉ እኔ ከፈላስፋዎቹ አንድ አርሎም እኔ በጣም የተግባር ሰው ስለሆንኩ ዝም ብዬ በተግባር ላውራ እሚጨበጥ ቪኦኤ ማለት ለኔ ምሳሌ የሆነ የዜና አውታር ነው። በቃ ምሳሌያዊ በአንድ ሀገር ውስጥ በአንድ ወገር ቀያይ ሰዎች አገሪቱን ያሰላሉ የሚሉ ሀሳብ ሰጪዎች ካሉ ያን ብቻ ከማንጸባረቅ ይልቅ ሌላ ደግሞ ጠየም ያሉ ሰዎች አገሪቱን ያሰላሉ የሚሉ ሰዎች ካሉ ሁለቱን ሀሳቦች በማሟገት ላይ የተመሰረተ ሚዛናዊ የሆነ የዜና አውታር ነው። ስለዚህ ስለ ቪኦኤ ብዙ ጊዜ አወራለሁ። አሉላ፣ በዚህ አባባል የቪኦኤ በቃ መልእክተኛ ሆኛለሁ ማለት ነው። ስለ ቪኦኤ ማውራት ሌላ ደግሞ እንበል ዘረፈኛ የሚባል ዜና ጣቢያ ሁልጊዜ ቀያይ ሰዎች ብቻ አገሪቱን ሊመሩ ይገባል የሚሉ ሰዎች ካሉ ያንኑ ብቻ እንደ ገደል ማሚቶ የሚያስተጋቡ ከሆነ እነሱን መውቀስ፣ ስለ እነሱ ማውራት ሌላውም የእነሱን ስራ እንዲደግም ያደርጋል። በዓለማችን ውስጥ ሀፒ ካት የሚባል እንግሊዝኛ ቃል አለ። በአማርኛ ደግሞ ኮራጅ አጥፊዎች ብያቸዋለሁ። ኮራጅ አጥፊዎች ስለ ሰው ግድያ፣ ስለ ተለያየ ነገር ስናወራ ያንን ነገር ከዛ ሻል ባለ መንገድ ወንጀል የሚፈጽሙ ማለት ነው። ስለዚህ ቪኦኤን የመሰለ ሚዛናዊ የሆነ የዜና አውታር ስለ እሱ ማውራት ብዙ የዜና አውታሮች እንደ ቪኦኤ ቀያየ የሆኑ ሰዎች አገሪቱን ይግዙ የሚሉ መጓቾች ሲኖሩ፣ በሌላ በኩል ደግሞ ጠያይም ሰዎች አገሪቱን ይግዙ ሲሉ ሁለቱን የማሟገት ባህል ሊመጣ ስለሚችል ስለ አጥፊዎች፣ ስለ ቀጣፊዎች መልሶ መላልሶ መናገር እነሱን መሳይ ሰዎች ማብዛት ነው። ይሄ ደግሞ በጣም የታወቀ ሳይንሳዊ የሆነ መሰረት ስለሆነ በዓለማችን ጥሩ ጥሩ ነገር የሚሰሩ ሰዎች ትረካ ይብዛ። እንዲህ አይነት ሰዎችን ታሪክ መናገር እየቻልኩ ሌላ መከፋፈልን የሚፈጥሩ ሰዎችን ታሪክ ስማቸውን እንኳን ማንሳት ለእነሱ ህይወትና ኦክሲጅን መስጠት ነው ብዬ አምናለሁ። ስለዚህ ይሄ እንግዲህ የራሴ ነው። ሰዎች ግን ምርጫቸው ስለ እነዛ መጥፎ ሰዎች መጥፎ ናቸው ስለሚሏቸው ሰዎች ማውራት ከፈለጉ መብታቸው ነው። ይሄ ራሴን ማድረጌ ነው። ሰው እንዴት እንደሚቆረኝ ፈገግ ሲል ስለሚወደው ነገር ሲያወራ ሰው ሲያምርበት
አዎንታዊ ስሜቶ የሚጋባ ይመስላል። አንድ የመጨረሻ ሀሳብ የግለሰቦችን ሚና በሚያገሉበት ቀደም ብዬ በጠቀስኩት ጽሁፎ የአንድ ሰውም ብቻ ሳይሆን ሌሎችም እንዲጋሩት መፈለገውን ያሳያሉ። በአንጻሩ ተጨባጭ የድርጊት ሰው መሆንን ከዚህ ቀደም በጻፉት መጽሐፍም ላይ እናገኘዋለን። የምትለውን ሁን የሚለው መጽሐፎ ላይ አዎንታዊ አስተሳሰቦች፣ ቃላት እና ድርጊቶች የሚፈጥሩትን የሚከሰቱትን ሁኔታ ያስረዳሉ። እስኪ እነኚህን ሁለት የተለያዩ የሚመስሉ ነገሮችን በአንድ በኩል አዎንታዊ ንግግሮች፣ አዎንታዊ የሆነ አስተሳሰብ ቀና ነገር እንዲመጣ በር ከፋች መሆኑን ይናገራሉ። በአንጻሩ ደግሞ በተግባር መከተል ያለበት ነገር አለና ምናልባት እነኛ ሙጋቾች ስለ እነሱ ሆኜ ቀደም ብዬም ጠይቅ ይወታለሁ። በተግባር የሚታዩት ነገሮች ተስፋ ሲያስቆርጡ እንዴት ነው አንድ ሰው እርሶ ወደሚሉት ወደ ቀደመ ሐሳብ አዎንታዊ ወደሆነ ነገር ሊመጣ የሚችለው? የግሎን አስተያየት የውይይታችን መቋጫ እናርገው።
በነገራችን ላይ እኔ እንደው የራሴን በመናገርበት ጊዜ እንደኔ ሆኖ አይደለም። እንደኔማ አትሁኑ ባካችሁ። ምክንያቱም እንደኔ ከሆናችሁማ እንደው ላያችሁ እንኳን አልችልም። እኔ ራሴ በቃለሁ ለራሴ። ስለዚህ ራሳችሁን ሁኑ ነው ጥያቄው። ይህን ታሪክ የማወራበት ምክንያት አሉላ ምንድን ነው? ሌሎች ታሪካቸውን እንዲነግሩኝ ምሳ እንዲሆነኝ ነው። እኔ ታሪኬን እንደማወራ እነሱ ማንነታቸውን ሲነግሩኝ፣ ስለ እኔ ስናገር ሌላውም የራሱን ከመናገር ከዛ መማር እንዲሆነኝ እንጂ ለማስተማር ብያል ስራዬም አይደለም። የምናውቀው ነገር አለ እና የምናየው ነገር አለ። እኔ ብዙ ጊዜ ራሴን ተስፋ ለመስጠት በማየው ነገር አልሄድም፣ በምሰማው ነገርም አልሄድም፣ በማውቀው ነገር ነው። ለምሳሌ አሁን ሚስቴ ከኔ ጋር አለች ጊዜ እና አብሮን ሲሄዱ ቢገላምጡኝ በዛ መገላበጥ ያለ መጨረሻ ገላምጡኝ። እሺ፣ ግን እንደሚወዱኝ አውቃለሁ፣ እንደሚያከብሩኝ አውቃለሁ። እና ምሰማውና ከማየው ይልቅ በማውቀው ነው የሚሄደው ብዙውን ጊዜ። ያ በወር ሶስት ጊዜ አልኩ ደሞዝ የለም አሉላ።
አዎ፣ ተጨባጭ
ብዙ ጊዜ ጸልያለሁ፣ ብዙ ጊዜ ተጠንቅያለሁ። አንድም ጊዜ ሄሮን ሚስ አድርጌ አላውቅም። አሁንም ያቺን ቀን ሚስ አላደርግም። ማወቅ ትልቅ ነገር ነው። ማወቅና ማመን የምቆምባቸው ምሰሶዎች ናቸው። ማየትና መስማት ደግሞ ጊዜያዊ ነው እና በዛ እንደው አልናወጥም ለማለት ያህል።
ግሩም ነው። ማወቅና ማመን ብለዋል፣ መሰረቶች ናቸው። አድማጮች ሀሳባቸውን እንዲያጋሩ ጋብዛለሁ። ዶክተር ጌብ ሀምዳ እነኚህን ተስፋ ፈንጣቂ ሌሎችን የሚያወያዩ የሚያነጋግሩ የመልካም ሀሳቦችን የሚያዘሉ ተከታታይ ጽሁፎችን መነሻ በማድረግ ላደረግነው ቃለ ምልልስ ለጊዜው አመሰግናለሁ። ሌላ መልካም አጋጣሚ ደግመን እንደምንገናኝ ተስፋ አድርጋለሁ። እግዜር ይስጥልኝ።
ለማሳረጊያ ለአንተ ለአሉላ አሎን ለቤተሰብ ለቪኦኤ ለምልሙ
መርጋል ስጠልኝ። ጻፉ፣ ደውሉልን፣ ተሳተፉ። አሁን ቴዲ አፍሮ ኢትዮጵያ ይለናል። ቴዲ አፍሮን ኢትዮጵያ ልትሰኝችው ዜማ አመሰግናለሁ። አድማጮች ወደ ተከታዩ ዝግጅት ልውሰዳችሁ። ቀደም ብለን ተዋውቀነዋል። የአሜሪካ ድምፁ የዲጂታል ክፍል ባልደረባ በአሜሪካ ድምፅ ዛሬ የመጨረሻ ቀኑ ነው። እናም በመሸኛው ስለ ዲጂታል ሚዲያ የአሜሪካ ድምፅ የሥራ ቆይታውንና ገጠመኞችን ጨምሮ እንዲያወጋን ጋብዤ አወያያቸዋለሁ። ተፈራ ግርማ ተፈራ፣ እንኳን ደህና መጣህ የሚለው አነጋገር ምናልባት ለዚህ አስቸጋሪ ያደርገዋል። ለምን የሚለው በኋላ እኔ እናንተ ስንነጋገር አድማጮች ያገኙታል። ዛሬ በአሜሪካ ድምፅ ራዲዮ የመጨረሻ ቀንህ ነው ለጊዜው ቢያንስ።
አዎ ለጊዜው። ያው ዝም ብለው መሸኘት ለመርክ እንዳትለኝ፣
ደጋግመህ መሸኘት ፈልጋለህ አንተ።
ሰው ሲሰባሰብ ደስ ይለኝ።
ተፈራ ግርማ ማን ነው የሚለውን ላስተዋውቅ፣ ጊዜው ትንሽ የራቀ ይመስለኛል። የራዲዮ መጽሔት አድማጮች የሚያስታውሱ ልክ እንዳሁኑ ደህና ሁኑ የሚል ጊዜያዊ ስንብት ስታደርግ ነው። ከትምህርት ቤት በኋላ የልምምድ ስራ የሰራኸው እዚህ የአሜሪካ ድምፅ ነው። በጊዜው ድረገጾቻችን ላይ የሚሰሩ ዘገባዎቻችንን በማቀናበር በተማሪነት ከሰራ በኋላ የመጨረሻው ቀን ላይ ለስንብት እንዲሁ እንዳሁኑ ተጫውተን ነበረ። አሁን ግን ከብዙ የስራ ልምዶች አሜሪካ ድምፅ ውስጥ ራሱ በርካታ ክፍሎች ውስጥ የተለያዩ ስራዎችን ሰርተህ በተለየ ምክንያት እየሄድክ ነው ያለኸው እና ለምን እንደምትሄድ ምክንያቱን እንግለጽና የሰራህባቸውን ስራዎች እንነጋገራለን።
አሁንም ያው ትምህርት ነው ስራ ትንሽ አቋርጬ እንመለስበት ያደረገኝ ወደ ትምህርት አለም።
ራቅ ያለ ቦታ ነው የምትሄደው?
ቀድሜ የምነሳው ሊሆን ይችላለሁ ከዚህ በኋላ አውስትራሊያ ነው የሚወስደኝ። ስለዚህ ሪሊ በዛ ሳይድ በቃ ተቃራኒ ሳይድ ባለበት ቦታ ነው የሚሄደው። በተለይ ደግሞ አሁን ካለው ሁኔታ ጋር ትንሽ ከእሳቱ ምናምን ጋር ትንሽ
እሳቱ ሳጠፋም ነው
ከፈቀዱልኝ እንግዲህ። ስለዚህ እሱ ይጠብቀኛል። ግን ያው በቃ ትምህርት ነው። ብዙ አመት ቪዮ ይሰራ ብዙ ነገሮችን ተምሬያለሁ፣ በተለይ ቴክኒካል የሆኑ ነገሮችን። ቀጥሎም ደግሞ ወደ ሶሻል ሚዲያ አለም በደንብ ገብቼበት ነበር። አሁን ደግሞ እስቲ ያንኑ ሆኖ ለጌት ባለ ለመሆኔታ ለማጥናት ትንሽ እያየናቸው ስላሉ ለውጦች ለመማር ነው የሚሄደው።
ተፈራ ማን ነው የሚለውን በድምፅ በየቀኑ የሚሰሙት ሰው ስላልሆነ ተፈራ ሲሰናበት ይነግሩናል። መኖር መጫወቅንና እንዳትባል ከጀርባ ሆነው ከሚሰሩት ለቤቱ ለአጠቃላይ የአፍሪካ ዋና ክፍል አፍሪካ ዲቪዥን ለሚባለው የጀርባ አጥንት የሚባለውን ትልቁን ስራ የምትሰራ ነህ። በሶሻል ሚዲያ ለምንሰራቸው ስራዎች የዕለት ተዕለት ስራዎችን ብቻ ሳይሆን ስትራቴጂዎችን የሚመለከቱ የመስሪያ ቤቱን አሰራሮች ወደፊት አቅጣጫዎች የሚመለከቱ ስራዎች ላይ ስፋት የሚሳተፍ ነገር ግን ወጣት ስለ ትምህርት ቤት እያወራ ነው እና አድማጮች የማያዩትንም ነገር ስዕሉን መስጠት ስላለብን ወጣት ነህ። ስራ ትምህርት እያረክ ነው እንደገና። እስኪ ንገረን ይሄ የትምህርት እቅድ እንዴት መጣ? እዚህ ዩናይት ስቴትስ ውስጥ ደግሞ በጣም በቂ ትምህርት ቤቶች እንዳሉ ይታሰባል። ለአውስትራሊያ 20 ሰዓታት በረ
አትክለ ከ25 እስከ 40 ድረስ ይሄዳሉ።
ሰሞኑን በሙሉ ልትጓዘው
እንዳጋጣሚ መሃል ላይ ይሆናል መፈጅብ ጊዜ እንዴት ነው? አይ ቲንክ ያለንበት የሚዲያ ዓለም ትንሽ ቶሎ መለወጡ ይመስለኛል።
ተለዋዋጭ ሆኖ
በጣም ተለዋዋጭ ነው እና አሁን በተለይ ስታስበው የነበረው ከጋዜጣ ወደ ሬዲዮ ለመሄድ ከሬዲዮ ወደ ቲቪ ለመሄድ የነበሩት አመታትን ስታስባቸው ቀጥሎ ደግሞ ከቴሌቪዥን ዲጂታል ሚዲያ ከተገባ በኋላ አሁን ደግሞ ሶሻል ሚዲያ ዛሬ ያለው ትልቁን ሚና ስናይ ደግሞ በጣም የተለዋወጠ ነገር ነው። ቀጥሎ ደግሞ አንዳንዴ ከሩቅ ሆነ ስታየው ይሻላል እንደዚህ አይነት ነገሮች እንደምታውቀው አንተ ጧት ማታ ምንሰራው ስራ አለን እና እሱ በቂ ነው ለራሱ እንደ ስራ ማለት ነው እና ያው ሌላ ነገር ጊዜ እንዳይኖር ራስ ያረጋል። እዚህ ክፍተቶች አሉ ብዙ እንደውም አንድ ደስ የሚለኝም ቪዮ የመስራት እሱ ይመስለኛል። ከፈለክ ብዙ ነገሮች ይፈቀዱልሃል። ስለዚህ ያን ሁሉ ግን እንደው ይሞከርኩ ይመስለኛል እንደው ማላውቀው የሆነ የተሸቀ ቦታ ከሌለ በስተቀር ብዙ ቦታዎች በሮችን ተከፍተውልኝ እድለኛ ስለነበርኩኝ ለማየት ችያለሁ። እና ግን ደግሞ አሁን እንደዚሁ ሌላ ከክፍል ክፍል መዞር ማለት ነው ይሄኛው ጀስት ለጌት ያለ ክፍል ሊሆን ይችላል ነው እና ፕሮግራሙም ደግሞ በተለይ ከአርቲፊሻል ኢንተለጀንስ ጋር ተያዘ ነገር ነው እና ያው እሱን በሚያጠኑ ሰዎች መሃል ብትሆን ለእድገትም ቶሎ ይሆናል ብዬ ነው። አይ ቲንክ እዚህ ብቆይ አም ሹር አንድ ቀን መድረስ አይቀርም።
ሙሉ ሰዓትህን ትኩረት ሰጥተህ ማድረግ ፈልጋለህ?
በጣም አዎ። ትልቁ አንዱ እሱን ነው እንዳልኩ ቀን ማታ የምንሰራው በተለይ ባለንበት ኢንዱስትሪ ውስጥ ትንሽ ፍላጎት የሚጠይቅ ስለሆነ ያንን ፍላጎት እዛው ላይ ልታብሎ ትችላለህ እና በቃ ሙሉ ህይወትን ሊወስዶ ይችላል። አት ዘ ሴም ታይም ደግሞ ትንሽ የተወሰነች ሰዓት ስታገኝም ወደፊት ደግሞ ምን ይመስላል ብለህ ቁጭ ብለህ ለማጥናት እድል ስታገኝ አይ ቲንክ
አርጎ ለማየት
ትንሽ የሚጠቅም ይሆናል።
30 ሰዓት ራቅ ብለህ ልታይ ፈልጋለህ።
ከቀንም ሲጀምር ቀድሜ ነው የምነሳው እና ሆፕሊም ደግሞ ስለዚህ ትምህርት እናወራ አዳዲስ ገና የሚመጣሉ የሚባል ነገሮችን ስለ ሚዲያ ላስተምረኝ ይችላል ብዬ ነው።
ተፈራ፣ የተለያዩ ክፍሎችን አንስተሃል፣ በተለያዩ ክፍሎች ሰርተሃል። በዲጂታል ሚዲያ ቀደም ብዬ ለአድማጮች በመጠኑ ለማስተዋወቅ እንደሞከርኩት በኃላፊነት በቀጥታ የሰራህባቸው ከትምህርት ቤት በኋላ በተለማማጅ የሙከራ ጊዜ በሰራህ ጊዜ ከእኛ ክፍል ጋር ሰርተህ ነበረው። ኋላም ሙሉ ሰዓት ተቀጥረህም ስትመጣ ትንሽ ጊዜ ሰርተሃል። ፈረንሳይኛ ቋንቋ ቀላጥፈ ትናገራለህ፣ ከፈረንሳይኛ ክፍል ጋር ሰርተሃል። በኋላ በዋናነት የአፍሪካ ዲቪዥን የዲጂታል ሚዲያ ስራዎችን በማቀላጠፉ ዋናው ሰው ሆነህ ስትሰራ ቆይተሃል። እስኪ ለአድማጮች ቅርብ እናድርገው፣ ምን አይነት ስራዎችን ትሰራ ነበረ? ምንድን ነው የሚሰራው ነገር ለሚል ስዕሉ እንዲኖራቸው ያህል።
አዎ፣ ያው እኔም ኢንትረስት መጨረሻ ላይ ያረፈው ወደዚህ ወደ ዲጂታል ሚዲያ ሆኖ ነው። ስንጀምር ሬዲዮ ፕሮግራሞች አብረን ሰርተናል፣ በፕሮዳክሽን ሳይድ ማለት ነው።
ስፖርት ዝግጅት ላይ ሁሉ ትንሽ ሰርተናል፣
ከሰለሞን ክፍሌ ጋር ትንሽ ስፖርት ላይ እና እንደውም አንድ ዶኪመንተሪም እንዳጋጣሚ ሆኖ ስለ ቴክኖሎጂ፣ ስለ አፍሪካን ስታርታፕ እና እንደ ቴክኖሎጂ ካምፓኒዎችን ስለሚፈጥሩ ለመስራት እድል አግኝቼ ነበር።
ሲሊኮን ቫሊ ሄዳችሁ የሰራችሁት ነው? ትልቅ ፕሮጀክት ነው። አሚን
ያኔ በተለይ ቴክኖሎጂ ቴክ ዩቶፒያኒዝም የሚባለው ሰው ለቴክኖሎጂ ያለው ትልቁ ኢንትረስት የጎላበት ጊዜ ነበር። እኛ ግን ያው የአፍሪካ ትውልድ ያላቸው ደግሞ ልጆች ምን እየሰሩ ነው የሚለውን ለማየት ነበር፣ እኩል እንዲሆን ድምፁ ለማለት ነው። እና ከሚሽኑ ለመጀመር እንደዚህ አይነት ቦታ ብዙ የለም አፍሪካ ላይ ፎከስ አድርጎ ስኬሉን ስታስበው ና ሚሽኑን ስታስበው ሰው ሊደርሰው የሚገባው ኢንፎርሜሽኖችን ማድረስ ና ቀጥሎ ደግሞ በአፍሪካ ሌቨል ስታስበው ብዙ የሉ ከኛ ውጭ እንደምታወቀው እነ ቢቢሲ እነ ዶቼ ቬለ አልጀዚራ ቢኖሩ ነው እንጂ ትንሽ ናቸው በአለም ላይ
አፍሪካ ላይ ትኩረት ያደረገ
በተለይ ደግሞ ካፒታል ራሱ የእያንዳንዱ ሀገር ፎከስ ሰጥተው የሀገሩ ህዝብ ምንድነው የሚፈልገው ብለው የሚሰሩ ብዙ የሉ። በፕራይቬት ኢንዱስትሪ እንኳን የሚከብድ ነገር ነው እና እኛ እድለኞች ነን፣ ሬጉላርሊ ከቨር የማድረግ እድል እናገኛለን። ሶ ቦታውን ያ እንደሆነ ሳቅ ብዙ ጊዜ እንደሚቆይ ገብቶ ነበር መጀመሪያ። ከዛ ውጭ ግን ስራው ደግሞ በተለይ ኢትዮጵያ ስቲል አፍሪካን ብንል ሬዲዮና ቴሌቪዥን ትልቅ ቦታ አላቸው። ግን ደግሞ አሁን ዲጂታል ሚዲያ ያመጣውን ኢምፓክት ደግሞ ስናየው ከአመት አመት በጥሩም በመጥፎም ያየነው ስለሆነ እዛ ውስጥ ደግሞ ገባሁበት። ልክ እንደዚሁ ያው ኢንተርንሽፕ ነው፣ ያው የስራ ልምድ ለማዳበር የመጣሁበት ጊዜ የመጀመሪያ የአማርኛና የትግርኛ ኦሮምኛ ፌስቡክ ፔጅ ፈጠር ትዝ ይለኛል። ያኔ እንደውም ፌስቡክ ፔጅም አይለውም ነበር፣ አካውንት ፈጥረህ ነገር ነው እንደ ሰው ራስህን እንትን የምትለው። ሶ ያን ኤቮሉሽን እያየሁት ሲሄድ ቀጥሎም አፍሪካችን እየገባ ሲመጣ ቀጭንም ከሱ ጋር ያዙ ሌላ አይመጡ ህጎች አሉ፣ የሚዲያ ህጎች ነገር። እነሱንም ቴስት ለማድረግ ብዙዎቹ በቴስት ነው
በሙከራ ነው
እና ሙከራን የመሰለ ነገር ያለም አይመስለኝም ለምንም ኤጀንሲ ወደ በተለይ በሚዲያ ውስጥ ያለ ኤጀንሲ። እና ያው መጨረሻው የመሞከር ነገር ነው የኔም ታሪክ እዚህ ይመስለኛል። አንድ አዲስ ነገር ሲመጣ እንሞክረው ወይ ነው። ከተሞከረ በኋላ አብሮበት የምትማሩ ነገር አለ፣ ሳይሰራ ሲቀር ደግሞ ትቶት አልፋለሁ። ግን ትምህርት ነው አንድ ላይ ሁለቱም። ስለዚህ እሱ ነውና ሲምፕሊ መጀመሪያ ጠየቅ ጥያቄ ለመመለስ ምን ትሰራለህ? ከፌስቡክ ያሉ ከሬዲዮም ሆነ ከቴሌቪዥን ከሚወጡ ሪፖርቶች ወደ ፌስቡክ አድማጭና አንባቢያችን ከማዞር እስከ ያ እንዴት ለሰዎቹ ደርሶ ምን ያህል ደግሞ ከዛ ከላክ ነው ኢንፎርሜሽን ጋር ምን ያህል ኢንጌጅመንት ነው ምን ያህል ከዛ ፕሮግራም ጋር ያላቸው ትስስር እየጨመረ ሰውስ ይነጋገራሉ ወይ ስለዚህ ስላነሳ ነው ኢሹ ወይ እንደዛ ነገሮችን ብለን ነው። ለቀጥሎ ደግሞ ለሚቀጥለው አመትስ ምን ያላየናቸው ነገሮች አሉ? ለምሳሌ ልብንጠራ ኢትዮጵያ በጣም ሜሴጂንግ ምንላቸው አፖች ላይ ሜሴንጀር ይሆናል ቫይበር ይሆናል በጣም የመልእክት መላላኪያዎቹ ላይ በጣም ትልቅ ለውጥ ያሳየ ህዝብ ነው። ባለፉት 5 አመታት ብቻ ከኢሞ ጀምሮ ወደ ቫይበር ከቫይበር ወደ ዋትስአፕ ከዋትስአፕ ወደ ቴሌግራም የገባበት አይነት ጸባይ ስለምናይ ይሄንን ያጠናን ደግሞ ለእናንተ ዜናውን ለምትሰሩት ዲጂታል ላይ ያሉ ቦታዎች ላይ ስፔሶች ላይ ምን የመሰለ መልክ ያለው ኢንፎርሜሽን ማቅረብ ትችላላችሁ የሚለው ነገር ማማከር ነው ስራችን። ስለዚህ ቪዲዮ ከመስራትና ኦዲዮ ኤዲት ከማድረግ ጀምሮ በተለይ እንደዚህ ስትራቴጂክ ለ3 አመት 4 አመት አይነት ፕላኖች የምትወጣበት አይነት ቦታ ላይ ጥናት መስራት ማለት ነው።
ክፍልህ በጣም የምታጎላቸው ይመስለኛል። በመግባርህም ተግባቢና ተወዳጅ ነህ። በዛ ላይ ቀደም ብለህ ያነሳቸው ቦታዎች ላይ በንቃትና በጥሩ ስሜት በመስራትህ ይሄ ያድናቆት አይደለም፣ ትክክለኛ በስራ ልምድ የተመለከትኩት ነው። የሚጠብቅህ ረጅም መንገድ ነው። ፈጥነህ ቀደም ብለህ እንደነገርከን የተለዩ ሙከራዎች የሚሞከሩባቸውን ስራዎች መስራት ይችላል። እዛቱን አጥፍተህ ትምህርትን ጨርሰህ ስንገናኝ እንደነገርከን በተለይ አርቲፊሻል ኢንተለጀንስ የመጪው ጊዜ መንገድ ይመስላልና ሚዲያውንም በእጅጉ የሚለውጥ የሚመስል ነው። የምታጎለውን ያህል ብዙ ኃይል ይዘህ ምናልባትም ተመልሰህ ወዲህ ትመጣ ይሆናል።
ያኔ ምቸኛ ይመስል ከዚህ በኋላ በቃ ነው ከዚህ ጣንጣን ይዘውጣ ነው ከዚህ በኋላ
መልሰን እንወያያለን። ምናልባትም በትምህርት ላይ እያለህ ኢን ቴክኖሎጂን የሚመለከቱ አዳዲስ ጉዳዮች ላይ የመወያየት እድል ይሰጠናል እና እንነጋገራለን። ተፈራ ግርማ ተፈራ ረጅሙን መንገድ ልትጀምር ነው፣ አንተ ግን አጠር አድርገህ ፈጠን ብለህ እንደምትመለስ አምናለሁኝ።
ከጠበቃችሁና
ለአድማጮች ቃል እንደገባሁት መልሼ በራዲዮ መጽሔት እንደማገኝ ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። እግዜር ይስጥልኝ።
እግዜር ይስጥልኝ። ቴንክ ዩ በጣም።
ተፈራ ግርማን አመሰግናለሁ። በድጋሚ አድማጮች ከተፈራ ጋር የነበረን ቆይታ ሰፋ ያለ ነው። የሚበልጠውን በድረገጻችንና በፌስቡክ ገጻችን ላይ ታገኛላችሁ። አሁን የንጉሥ አክሊሉ መስኮት የሚከፈትበት ነው ሰዓቱ። እንደምን አመሸህ ንጉሴ? መስመሩ ያንተ ነው፣ መቀጠል ትችላለህ።
አሉላ እንዴት ሰነበትክ? የዛሬ 15 ቀን ከዶክተር ሰላም አክሊሉ ጋራ ከአንገት ከራስ ተነስታችሁ በተለይም ስለ ጀርባ ህመም እያነሳችሁ ያደረጋችሁትን ውይይት በጥሞና ተከታትያለሁ። እኔም ታዲያ በዚያው ቅጽበት አንድ ሐሳብ መጣብኝና ያንን ለዛሬ ላቀርብ ፈለግኩ። የዛሬ እንግዳዬ የተወለዱት ልክ የዛሬ 143 ዓመት ነው። ተሰማ ሸቴ ጉቤ ይባላሉ። ነጋድራስ ጀርመን ሀገር ተምረው የመጀመሪያው ኢትዮጵያዊ ሾፌርና መካኒክ ናቸው። በአማርኛ ዜማ በዲስክ አስቀራጭነታቸው ይታወቃሉ። በሰምና ወርቅ ግጥሞቻቸውም አንቱ የተባሉ ናቸው ተሰማ ሸቴ። ከዚህም ሌላ ሶደሬ ፍሎሃን በማስተዋወቅ ለትውልድ የሚሆን አኩሪ ስራ ትተው በመሄድም ተሰማ ሸቴ በጣሙን ይታወቃሉ። ሌላም ሌላም ብዙ ብዙ ነገሮችን ማለት ይቻላል። ለዛሬ ወደ ተነሳውበት ጉዳይ ልመለስ። ታዋቂው የግጥምና የዜማ ሰው ተስፋዬ ለማ የሚያስደንቅ ነበር ፍጥረታት አፈጣጠራቸው፣ ታዲያ ምን ይሆናል ሞት ነው ያጠቃቸው ብሎ ነበረ ፀሐይ እንዳለ የተጫወተችውን። የሚያስደንቅ ነበር ፍጥረታት አፈጣጠራቸው፣ ታዲያ ምን ይሆናል ሞት ነው ያጠቃቸው። የሚያስደንቅ ነበር ፍጥረታት አፈጣጠራቸው።